የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ ማክሰኞ ምሽት ጥር 3 2011 ዓ ም ዝግጅት ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። በአማራ ክልል በምዕራብ ጎንደር በአማራና በቅማንት መካከል ትናንትናና ዛሬ ተባብሷል የተባለውን ግጭት ለማብረድ መከላከያ ሰራዊት መተማ መግባቱን የክልሉ መንግስትና የጸጥታ ቢሮ አስታወቀ።
የቅማንት ወንድሞቻችንና ቤተሰቦቻችን ጋር ዘመተ ቅማንቶች ደግሞ ወደ ሽንፋ መተማ እና ሌሎችም አካባቢ ይህን ሁኔታ ለመበቀል ደግሞ እንቅስቃሴ ጀመሩ። ስለዚህ በዚህ መካከል ያ የተጎዳ ሰው ሊኖር በምችል ምንም ጥርጥር የለውም። በርካታ ቤቶች ተቃጥለዋል።
ሁለተኛ መተማን ከቦ በጦር በውጊያ መተማን ለማውደን እንትን ያለ ኃይል ሰራዊቱ አሁን ቁጥጥር ስር አውሎታል። እንዴት ነበረ? ማን ምን ሰራ? የታጠፈው ኃይል ቤት መጣ? ለምንድን ነው ከተማውን ከቦት ያ ሁሉ ጉዳት ያደረሰው የታቃጠለው የሚለው ወደፊት የሚጠራ ይሆናል። አሁን ባለው ሁኔታ ግን ከሰዓት በኋላ ስምንት ሰዓት በኋላ ሰራዊቱ ገብቶ ሁኔታውን ተቆጣጥሮ ከተማው በሰራዊቱ እጅ ይገኛል።
መጀመሪያ ላይ የሰማችሁት የአማራ ክልል የሰላም ደህንነት ግንባታ ቢሮ ኃላፊ ብርጋደር ጀነራል አሳምነው ጽጌን ነው። ተከትሎ የሰማችሁት ደግሞ የኢፌዴሪ ሀገር መከላከያ ሰራዊት ምክትል ኤታማዦር ሹም እና የዘመቻ መምሪያ ኃላፊ ጀነራል ብርሃኑ ጁላን ነው። ዘገባ ይኖረናል። ሌሎች ዝግጅቶችም ይኖሩናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሼ መጥቻለሁ። ፕሬዚዳንት ዶናልድ ትራምፕ በሜክሲኮና በዩናይትድ ስቴትስ ድንበር ላይ ግንብ መገንባት አስፈላጊ መሆኑን ምክር ቤቱንና የአሜሪካን ሕዝብ ለማሳመን በያዙት ዘመቻ ቀጥለዋል። በዋይት ሀውስ ቤተ መንግስት መግለጫ መሰረት ፕሬዚዳንቱ ዛሬ ማታ ከክፍለ ሀገራት ከከተሞችና ማህበረሰብ መሪዎች ጋር ምክክር ያደርጋሉ። ግንቡ የሚያስፈልገው ህገወጥ ፍልሰትን ና አብሮነት የሚመጣውን የሱስ አስመጪና እጽና ወንጀልን ለማስቆም ሲባል ነው ብለዋል ፕሬዚዳንት ትራምፕ። ሚስተር ትራምፕ በትናንትናው ዕለት በቴክሳስ የድንበር ከተማይቱ ማክ አለን በጎበኙበት ወቅት ምናልባት ብሔራዊ የአስቸኳይ ጊዜ አዋጅ አወጣለሁ ብለዋል። ፕሬዚዳንቱ አዋጁን ከደነገጉ ያለ ምክር ቤቱ ፈቃድ የግንቡን ማሰሪያ ገንዘብ ወጪ በማድረግ ይችላሉ ተብሏል። ይህ ግን በአሁኑ ወቅት ድንበሩ ላይ የተፈጠረ ነገር ባለመኖሩ ፕሬዚዳንቱ ህገ መንግስታዊ ስልጣናቸውን መተላለፍ አይችሉም ሲሉ ከሚከራከሯቸው ዴሞክራቶች ክስ ወዲያውኑ ሊቀርብባቸው እንደሚችል ተገልጿል። ማይናማር ውስጥ የታሰሩት ሁለቱ የሮይተርስ የዜና አውታር ጋዜጠኞች የቀረበባቸው ክስና የሰባት ዓመት እስራት ፍርድ እንዲሰረዝላቸው ዛሬ ለፍርድ ቤት ያቀረቡት ተማጽኖ ተቀባይነት አላገኘም። ዋሎንና ኪዋሶ ኦ ከአንድ ዓመት በፊት ተይዘው የታሰሩት የማይናማርን ኦፊሳላዊ የሚስጥር ጥበቃ ሕግ ጥሰዋል በሚል ነው። ዛሬ በጋዜጠኞቹ ላይ ብይኑ የሰጡት ዳኛ ተከላካይ ጠበቆች ተከሳሾቹ ከወንጀል ነጻ መሆናቸውን የሚያረጋግጥ ማስረጃ አላቀረቡም ብለዋል። ብይኑም ተገቢ ነው ሲሉ የጠቅላይ ፍርድ ቤቱ ዳኛ ኦንግ ናጊ አስረድተዋል። ጋዜጠኞቹ ግን የታሰር ነው በህዳጣኑ ሙስሊም የሮሂንጋ ብሔረሰብ አባላት ላይ የሚካሄደው ግድያ እንዳይዘገብ ለመከላከል ፖሊስ ባቀናበረው ወጥመድ ነው ብለዋል። የሮይተርስ የዜና አውታር ዋና አዘጋጅ ስቴፈን አድለር በበኩሉ ባወጣው መግለጫ ሁለቱ ጋዜጠኞች ታስረው የሚቆዩበት ብቸኛ ምክንያት በስልጣን ላይ ያሉት ሰዎች እውነቱ ተደብቆ እንዲቀር ስለሚፈልጉ ነው ብለዋል። በአንድ ጉዳይ ላይ መዘገብ ወንጀል አይደለም ያለው ስቴፈን አድለር አክሎ ማይናማር ይህንን ስህተት እስካላረመች ድረስ በዚህ ሀገር ውስጥ ፕሬሱ ነጻ ሊሆን አይችልም፣ የህግ የበላይነት ለማክበርና ዴሞክራሲን ለማስፈን የገባችው ቃልም አጠራጣሪ ሊሆን ይችላል ሲል አስረድቷል። በመጨረሻም ሶሪያ ውስጥ በዩናይትድ ስቴትስ የሚመራው ጥምረት ወታደሮቹን ማስወጣት ሊጀምር ነው። እስላማዊ መንግስት ነኝ ከሚለው ጽንፈኛ ቡድን ጋር የሚዋጋው የዩናይትድ ስቴትስ ጦር ቃል አቀባይ ኮሎኔል ሲያን ራያን ሲናገሩ ሂደቱ ተጀምሯል፣ ለዘመቻው ደህንነት ሲባል ግን መቼና የት እንቅስቃሴው በዝርዝር ማሳወቅ አንችልም ብለዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የ የጋቢና ጉዟችን ይቀጥላል። ጽዮን ግርማ ነኝ። አብረን ከአድማስ እንሻገር።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። በአማራ ክልል በምዕራብ ጎንደር በአማራና በቅማንት መካከል ትላንትናና ዛሬ ተባብሷል የተባለውን ግጭት ለማብረድ የመከላከያ ሰራዊት መተማ መግባቱን የክልሉ መንግስት የጸጥታ ቢሮና መከላከያ አስታወቀ። በሁለት ቀናት ግጭትና የእርስ በርስ ጥቃት ሰዎች መገደላቸውንና ቤቶች መቃጠላቸውን ሁለቱም አካላት አስታውቀዋል። የደረሰውን ጉዳት በተመለከተ እስካሁን በቁጥር የተጣራ መረጃ የለም ብለዋል። በሌላ በኩል ማክሰኞ ዕለት በምዕራብ ጎንደር ገንደ ውሃና ኮኪት መከላከያ በወሰደው ከመጠን ያለፈ እርምጃ አንድ ታዳጊን ጨምሮ 7 ሰዎች መገደላቸውንና 15 ሰዎች መቁሰላቸውን የአማራ ክልል ጸጥታ ቢሮ አስታውቋል። መከላከያ ደግሞ አድፍጦ የታጠቀ ኃይል ወደ ሰራዊቱ በመተኮሱ ምክንያት ሰራዊቱ ራሱን ሲከላከል እንደነበር ገልጾ የማን ጥይት ማንን እንደመታ ገና አልተረጋገጠም ብሏል። የአማራ ክልል የሰላም ደህንነት ግንባታ ቢሮ ብርጋዴር ጀነራል አሳምነው ጽጌና የኢፌድሪ ሀገር መከላከያ ሰራዊት ምክትል ኤታማዦር ሹምና የዘመቻ መምሪያ ኃላፊ ጀነራል ብርሃኑ ጁላን በዚህ ዙሪያ አነጋግሬያቸዋለሁ። በተከታዩ አጠር ያለ ዘገባ ለመዳሰስ ሞክራለሁ። ትላንትናና ዛሬ በአማራ ክልል በምዕራብ ጎንደር ዞን በመተማና በተለያዩ ቦታዎች በአማራና በቅማንት መካከል በተፈጠረው ግጭት ሰዎች መገደላቸውን፣ ቁጥራቸው የበዙ ቤቶች መቃጠላቸውን ነዋሪዎች ገልጸዋል። በመተማም ሁኔታዎች በከፋ ሁኔታ ተባብሰው እንደቆዩ ነግረውናል። ይህንንም ግጭት ተከትሎ ጎንደር ከተማ የሁለት ሟቾች አስክሬን በመግባቱ ከፍተኛ ተቃውሞ ተቀስቅሶ እንደነበርም ገልጸዋል። ሁኔታውን እንዲያስረዱን የአማራ ክልል የሰላም ደህንነት ግንባታ ቢሮ ኃላፊ ብርጋደር ጀነራል አሳምነው ጽጌ ጋር ስልክ ደውለን ነበር።
ቅማንትና የአማራ ህዝብ አንድ ህዝብ ነው። ግን አሁን በተፈጠረ ሁኔታ ያው ቅማንትና አማራ በሚል በጣም ሁላችንም በሚያሳፍር ጎራ ተከፋፍሎ አንዱ ሌላውን የማጥቃት ስራ ነው እየሰራ ያለው። እንግዲህ መከላከያ የኮንስትራክሽን ማቴሪያል እና መኪናዎች ለማባበር በወሰደው ስራ እና በሂደቱ ደግሞ ባጋጠመው እንቅፋት እና በወሰዳቸው እርምጃዎች ሰዎች ሞተዋል፣ የተወሰኑ ደግሞ ሆስፒታል ገብተዋል። ስለዚህ ከዚያ ተነስቶ በአማራ በኩል ኦልሬዲ ጥቃት እየፈጸመብን ያለ መከላከያ ነው፣ እነሱም እያስታጠቀ ያለ መከላከያ ነው። ስለዚህ ጥቃት ደርሶብናል የሚል በጣም ተገቢ ባልሆነ መንገድ ወጣ ያለ እርምጃ የሚወስዱ አንዳንድ አካላት አሉ። ከዚህ ተነስቶ ደግሞ ከቅማትን በተመሳሳይ መንገድ ለምሳሌ ዛሬ ጠዋት መንገድ ላይ ሲመጡ የነበሩ አንድ ሚኒባስ ሹፌርና ረዳት አውርደው ገደሏቸው። ጎንደር ከተማ ውስጥ አስከሬናቸው ሲገባ ቁጣና ስሜት እንቀሰቀሰ። ከዚያ በኋላ ደግሞ ያው ሌላው አማራ ደግሞ አንድ ቦታ ሌላ ቦታ እየተንቀሳቀሰ የቅማንት ወንድሞቻችንና ቤተሰቦቻችን ጋር ዘመተ። ቅማንቶች ደግሞ በሽንፋ መተማ እና ሌሎችም አካባቢ ይህን ሁኔታ ለመበቀል ደግሞ እንቅስቃሴ ጀመሩ። ስለዚህ በዚህ መካከል ያ የተጎዳ ሰው ይህን በምችል ምንም ጥርጥር የለውም በርካታ ቤቶች ተቃጥለዋል። መከላከያም ኦልሬዲ በአሁኑ ሰዓት ከአንድ 20-30 ደቂቃ በፊት መተማ ለማስገባት ተሞክሯል። ጠዋት ላይ ተሞክሮ ያው ህዝቡ ደስ መከላከያ እንዳይገባ በሚል መልሶታል። አሁን ደግሞ ያው ችግሩ እየከፋ ስለሄደ ምንም ማስታገሱ ቅድሚያ የሚሰጠው ነው ብለን ያው ተቀናጅተን ገብተን እየሰራን ያለ ነው።
ጀነራል አሳምነው የቅማንትና የአማራ ህዝብ አንድ መሆናቸውን ገልጸው ጉዳዩ ግን የቆየ ፖለቲካዊ ይዘት እንዳለው ተናግረዋል። በመሆኑም ግጭቱን ለማብረድ ሲሰሩ መቆየታቸውንም ጠቁመዋል። ነገር ግን ማክሰኞ ዕለት በገንደ ውሃና በኮኬት መከላከያ በወሰደው እርምጃ የ7 ሰዎች መገደልና የ18 ሰዎች መቁሰል ሁኔታውን በድጋሚ ቀስቅሶ እንዳባባሰው ተናግረዋል። ማምሻውን ሳነጋግራቸው የመከላከያ ሰራዊት ገብቶ እንደነበርም ገልጸውልናል። የኢፌድሪ የሀገር መከላከያ ሰራዊት ምክትል ኢታማዦር ሹምና የዘመቻ መምሪያ ኃላፊው ጀነራል ብርሃኑ ጁላ ግጭቱ ለጊዜው በርዷል ብለዋል።
እዛ መተማ አካባቢ ትክክል ነው ግጭት ተፈጥሯል። ግጭቱ እስከ ዛሬ 5-6 ሰዓት ድረስም ነበረ። ይሄ ግጭት ግን ከትላንትና የኮንጎ ገባ ጋር የተያዘ አይደለም፣ ነባር ግጭት ነው። የትላንትና የአማራ ማህበረሰብ የነበረ ግጭት አለ። እዚያ አካባቢ ያሉት አማሮች እዚያ አካባቢ ያሉ ቅማንቶች ማለት ነው። ይሄ የቆየ ነው፣ ድሮ የነበረ ነው። የዛ ተቀጥላ ነው። አሁን እዛ የሰራዊቱ እገታ ላይ የተሳተፉ የታጠቁ ኃይሎች እንደገና ደግሞ ተመልሰው እዛ እርስ በርሳቸው መተጋገዝ ነው የገቡ እና ክትትል ሲደረግ ነበር። ክልሉ ታዲያ በላይ ነው ብሎ አሁን መከላከያ ገብቷል። መከላከያ ከገባ በኋላ ደግሞ ተግላላ እንትኑ ቆሟል። መተማ ሰላም ነው። አሁን የደረሰ ጉዳት የማጣራት ስራ ነው። ሁለተኛ መተማን ከቦ በጦር በውጊያ መተማን ለማውደም እንትኑ ያለ ኃይል ሰራዊቱ አሁን ቁጥጥር ስር አውሎታል። እንዴት ነበረ? ማን ምን ሰራ? የታጠቀው ኃይል ከየት መጣ? ለምንድን ነው ከተማውን ከቦ ያ ሁሉ ጉዳት ያደረሰው? የት ያቃጠለው? የሚለው ወደፊት የሚጠራ ይሆናል። አሁን ባለው ሁኔታ ግን ከሰዓት በኋላ እስከ 8 ሰዓት በኋላ ሰራዊቱ ገብቶ ሁኔታውን ተቆጣጥሮ ከተማው በሰራዊቱ እጅ ይገኛል። አሁን ተኩስ የለም። ይዋጋ የነበረ ኃይል እዛ ዙሪያ ከተማውን የከበበ በቁጥጥር ስር ውሏል። እየተጣራ ለምን እንደተሰለፈ፣ ማን እንዳሰለፈው፣ ምን አላማ ያለው ውጊያ ሲያደርግ እንደነበረ ይጠራል።
በሌላ በኩል በገንደ ውሃና በኮኪት የተገደሉት ሰዎች ግድያው የተፈጸመው በመከላከያ ሰራዊት አባላት መሆኑን የአማራ ክልል የጸጥታ ቢሮ ኃላፊ አቶ አሳምነው ጽጌ ይናገራሉ። በቦታው ታጣቂዎች ተኩስ መሳሪያ ይዘው ተኩሰው የነበረ ቢሆንም መከላከያም ከመጠን በላይ ያለፈ ኃይል ተጠቅሟል ብለዋል። ማክሰኞ ዕለት ያነጋገርናቸውን ሰዎች ጠቅሰንም በግጭቱ 27 ሰዎች መሞታቸውን፣ ከነዚህም ውስጥ 7 ሲሞቱ ቀሪዎቹ 20 ሰዎች ቆስለዋል ብለውን ነበር። በሌላ በኩል ጀነራል ብርሃኑ ጁላ ሰዎች መገደላቸውን ነገር ግን መከላከያ ሲቪሎችን አልገደለም ብለው ነበር። የአማራ ክልሉ የጸጥታ ቢሮ ኃላፊ መረጃ ጨምረን ዛሬ በድጋሚ አነጋግረናቸዋል። አድማጮች የዚህን ቃለ ምልልስ ሙሉ ክፍል ከምሽቱ 3 ሰዓት እንደዚሁም ደግሞ በዌብሳይታችንና በፌስቡካችን ላይ ማግኘት ትችላላችሁ። አሁን ወደ ተከታዩ ዘገባችን ነው የምናልፈው። አመታዊ ጎልደን ግሎብ የሽልማት ስነስርዓት በሎስ አንጀለሷ የቢቨርሊ ሂል ከተማ ባለፈው እሁድ ምሽት ተካሂዷል። እንደ ወትሮ ሁሉ ዘንድሮም ባሳለፍነው የአውሮፓውያኑ 2018 የአመቱ ምርጥ ፊልሞችና የቴሌቪዥን ድራማዎች የምርጦቹን ምርጥ መርጧል። ስነ ስርዓቱን አስመልክቶ ለተጠናቀረው ዘገባ አሉላ ከበደ።
The award for best director.
And here are the all-male nominees.
ከፍተኛ አድናቆት ባተረፈው Crazy Rich Asians በተሰኘው ፊልም የተጫወተችው ከኮሪያውያን ወላጆቿ ካናዳ የተወለደችው ሳንድራ ኦህ ከኤንዲ ሳምበር ጋር መድረኩን እንድትመራ ስትታጭ የፍርሃት ስሜት አድሮባት እንደነበር፣ በመጨረሻው ግን የለውጥ ኃይል ያለችውን ታዳሚ የማየት ጉጉቷ እሺ እንዳሰኛትና መድረኩንም በጋራ የመምራቱን ኃላፊነት መረከቧን ተናግራለች።
Trust me, it is real because I see you. And I see you. All of these faces have changed.
Black Key Klansman, If Beale Street Could Talk, Star Is Born, እና Black Panther እጩ ሆኖ በቀረቡበት የድራማ ዘርፍ Bohemian Rhapsody በአመቱ ምርጥ ፊልምነት ሲመረጥ፣ Rami Malek በዘርፉ የአመቱን ምርጥ ተዋናይ ሽልማት ተቀብሏል።
To Queen. To you, Brian May. To you,
Rami ሽልማቱን ሲቀበል በፊልሙ የተጫወተውን ገጸ ባህሪ ፍሬዲ ሜርኩሪንና አጋሮቹን ነበር ለሽልማቱ ያመሰገነው። ዋናውን የድል ጽዋ ለመጎንጨት ባይበቁም ታዲያ በዘርፉ በምርጥ ፊልምነት ከታጩት ከአምስቱ 3ቱ ጥቁር አሜሪካውያን ተዋናዮች የተጫወቱባቸው ግሩም ፊልሞች ናቸው። በስታር ኢዝ ቦርን ፊልም ላይ ከእውቋ ድምፃዊት ሌዲ ጋጋ ጋር የተጫወተውና የፊልሙም ዲሬክተር ጭምር ነው ብራድሊ ኩፐር፣ አት ኢተርኒቲስ ጌት የተሰኘው ፊልም መሪ ተዋናይ ዊሊያም ደፎ፣ ቦይ ኢሬዝድ የተሰኘው ፊልም መሪ ተዋናይ ሉካስ ሄጅ እና የነጭ አክራሪዎችን ቡድን ሰርጎ የገባ ጥቁር ፖሊስ በመወከል ብላክ ኬ ክላንስማን ላይ የተጫወተው ጃን ዴቪድ ዋሽንግተን የዘርፉ ምርጥ ተዋናይ እጩዎች ነበሩ። ለበርካታ ሽልማቶች የታጨውና ሊያሸንፍም ይችላል የሚል እምነት አሳድሮ የነበረው ስታር ኢዝ ቦርን እና እንዲሁም ክርስቲያን ቤል የቀድሞውን የዩናይትድ ስቴትስ ምክትል ፕሬዚዳንት ዲክ ቼኒን ገጸ ባህሪ የተጫወተበት ቫይስ የተሰኘው ፊልም እንደተጠበቁት አልቀናቸውም። ይሁን እንጂ ክርስቲያን ቤል የኩምክናና ሙዚቃዊ ድራማ ፊልሞች በተወዳደሩበት ዘርፍ የዓመቱን ምርጥ ተዋናይ ክብር ተጎናጽፏል። በዘርፉ ለሽልማት የበቃው ምርጥ ፊልም ደግሞ ግሪን ቡክ የተሰኘው ፊልም ነው። በእጩነት የቀረቡትን ሌሎች ምርጥ ሴት ተዋናዮች ስታር ኢዝ ቦርን ላይ አዲስ ነገር ግን እጅግ ድንቅ ድምጻዊቱን አሊን ገጸ ባህሪ የተጫወተችው ሌዲ ጋጋን በተሰማራችበት በስውር የወንጀል ምርመራ ሥራ ላይ በተፈጠረ ስህተት ሳቢያ ለጸጸት የተዳረገችውና ለሀያ ዓመታት ራሷን ስትወቅስና ስትቀጣ የኖረች ወንጀል ምርማሪ ገጸ ባህሪ ኤሪን ቤልን ዲስትሮየር በተባለው ፊልም ላይ የተጫወተችውን ኒኮል ኪድማንን ካን ዩ ኤቨር ፎርጊቭ ሚ በተባለው ፊልም ላይ በዚሁ ስም የሚጠራውን የግነት ትረካ የተላበሰ ግለ ታሪክ መጽሐፍ የእውን ዓለም ደራሲ ሊእስራኤልን ተመስላ የተጫወተችውን መሊሳ መካርቴን እንዲሁም በመጨረሻው ፕራይቬት ዋር በተባለው ፊልም ላይ ስመጥሯን የጦር ሜዳ ዘጋቢ ጋዜጠኛ ሜሪ ኮልቪንን አስደናቂ ሕይወት ተላብሳ የተጫወተችውን ሮዛሙንድ ፓይክን አሸንፋ የዓመቱ ምርጥ ተዋናይነቱን መንበር ለመረከብ የበቃችው ደግሞ ዘ ዋይፍ በተሰኘው ፊልም ላይ ጆን ካስልማንን ሆና የተጫወተችውና በኒውዮርክ የቲያትር መድረኮችና በተለያዩ የሲኒማና የቴሌቪዥን ድራማዎች በድንቅ አጫዋቷ አድናቆትን ያተረፈችው ግሌን ክሎዝ ናት። ግሌን ሽልማቱን ስትቀበል ያሰማችው መሳጭ ንግግርም በፊልሙ የተጫወተቻት ገጸ ባህሪ ለባሏ ስኬት ራሷን የሰጠችበትን ስሜት ዳግም ለታዳሚው ቅርብ ያደረገ ነበር።
Glenn Close, the wife.
It was called The Wife. I think that's why it took 14 years to get made.
Everyone needs approval, Joe.
I'm thinking of my mom, who really sublimated herself to my father her whole life. And in her 80s, she said to me, I feel I haven't accomplished anything.
በግል ህይወታችን እርካታን ማግኘት አለብን ያለችው ግሌን
We have to find personal fulfillment. We have to fill our, you know, follow our dreams. We have to say, I can do that. And I should be allowed to do that.
ከተመረጡት ደጋፊ ገጸ ባህሪያት ዘርፉ ደግሞ ማሄርሻላ አሊ በድራማው ዘርፍ ግሪን ቡክ በተሰኘው ፊልም አሸናፊ ሲሆን ኢፍ ቤል ስትሪት ኩድ ቶክ በተሰኘው ፊልም ላይ ሻሮን ሪቨርስን ሆና ስትጫወት ባሳየችው ድንቅ ትወና በዘርፉ ለሽልማቱ የታጩትን ተፎካካሪዎቿን ፈርስት ማን ላይ የተጫወተችውን ክሌር ፎይን፣ ዘ ፌቨሪት ላይ የተጫወተችውን ኤማ ስቶንንና እንዲሁም ቫይስ ላይ የተጫወተችውን ኤሚ አዳምስን አሸንፋለች። The Favorite የተሰኘው ፊልም መሪ ተዋናይ ኦሊቪያ ኮልማንም በኩምክና ወይም ሙዚቃዊ ድራማ ዘርፍ ከሴት ተዋናዮች ጎራ የዓመቱ ምርጥ ተብላለች። በ76ኛው ጎልደን ግሎብ የሲኒማና የቴሌቪዥን ሽልማት ዓመታዊ ሥነ ሥርዓት ለአሜሪካንስ ተከታታይ የቴሌቪዥን ድራማ ሲመረጥ የመድረኩ አንዷ ባለሟል ሆና ያመሸችው ቀደም ብለን ያስተዋወቅናት ሳንድራው ኪሊንግ ኢቭ በተሰኘው ተከታታይ የቴሌቪዥን ድራማ የዓመቱ ምርጥ ተዋናይ ተብላለች። ሪቻርድ ማደን ቦዲጋርድ በተሰኘው ተከታታይ ቴሌቪዥን ድራማ፣ አንጋፋው ተዋናይ ማይክል ዳግላስ ለካሚንስኪ ሜትድ በተባለው ሙዚቃዊና የኩምክና ዘርፍ ተከታታይ ቴሌቪዥን ድራማ የምርጥ ተዋናይነቱን ሽልማት ተረክበዋል። የዓመቱ ምርጥ ዲሬክተር ደግሞ ሮማ የተሰኘው የኔትፍሊክስ የቴሌቪዥን ድራማ አዘጋጅ አልፎንሶ ኮራን ነው። በፊልምና ሙዚቃ ቀመሩ ጎራ ደግሞ ጀስቲን ሆርዊትስ ለፈርስት ማን በቀመረው አዲስ ሙዚቃ ሌዲ ጋጋ በተዋናይነት በተጫወተችበት ስታር ኢዝ ቦርን የተሰኘው ፊልም ያቀነቀነችውና ከሙዚቃ ደራሲያኑ ማርክ ሮንሰን፣ አንድሩ ዋይት፣ አንቶኒ ሮዞማንዶ ጋር የደረሰችው አዲስ ዜማ ሻሎ 2019 የጎልደን ግሎብ አሸናፊ ሆኗል። እነሆ ዜማውን።
Tell me something, girl. Are you happy in this modern world? Or do you need more? Is there something else you're searching for? I'll fall in all the good times I find myself longing for change. And in the bad times I fear myself.
Tired trying to fill that void, or do you need more? Ain't it hard, you've been so hardcore. I'm falling.
አሉላ ላደረሰው ዘገባ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። ተከታዩ ዘገባችን በትላንትናው ምሽት ለዛሬ በይደር ያቆየ ነው። ጀነራል ብርሃኑ ጁላ ጋር ያደረግነውን ቃለ ምልልስ አስመልክቶ በተጠናቀረ ሪፖርት ነው። በትላንትናው ምሽት የተወሰነውን ክፍል አስደምጣናችሁ ነበረ። ዛሬ ተከታዩን ክፍል እናስደምጣችኋለን።
በዚህ ሳምንት ከኢትዮጵያ መከላከያ ሰራዊት ጋር በተያያዘ በሶስት የተለያዩ ክልሎች ሶስት የተለያዩ ጉዳዮች አጋጥመዋል። አንደኛው ጀነራሉ ቀደም ሲል ያብራሩት በምዕራብና በምስራቅ ኦሮሚያ የኦሮሞ ነጻነት ግንባር ታጣቂዎች ናቸው በተባሉ ታጣቂዎች ላይ ተወሰደ የተባለው እርምጃ፣ በትግራይ ክልል ከሽሬ እንደስላሴ አካባቢ ለመውጣት የሞከሩ የመከላከያ ሰራዊት መኪኖች ላይ ወጣቶች ላደረጉት ክልከላ የወሰደው እርምጃ፣ በምዕራብ ጎንደር ገንደውሃና ኮኬት ላይ የወሰደው እርምጃ የተለያየ ነው በሚል ወቀሳ እየቀረበበት ይገኛል። በኦሮሚያ በኩል ኦነግ ንጹሃን እየተገደሉ እንደሆነ በመግለጽ ተቃውሞ አሰምቷል። የአሜሪካ ድምጽ ያነጋገራቸው ቤተሰቦች የተገደሉባቸውም እንዲሁ አቤቱታ አቅርበዋል። በአማራ ክልልም የቀረበው ጥያቄ መኪኖቹ ቆመው ይፈተሹ የሚል ሆኖ ሳለ ጉዳዩን በትዕግስት ማየት ሲገባው ተኩስ ከፍቶ ግድያ ፈጽመዋል የሚል ነው። በትግራይ ክልል ወጣቶች መኪኖቹን ሲያስቆሙ ያሳየውን ትዕግስት አላሳየም በሚልም እየተወቀሰ ነው። መከላከያ ሲታገስና እርምጃ ሲወስድ ያዳላ ነው በሚለው በዚህ አጠቃላይ ወቀሳ ላይ ጄኔራል ብርሃኑ ምላሽ እንዲሰጡ ተጠይቀዋል።
መከላከያው ከሁሉም ብሔር ብሔረሰቦች የወጣ ነው። አሁን ከሪፎርሙ በኋላ ተዋጽኦም የተስተካከለ ነው። የኔ አይደለም የሚለው ህዝብ የለውም። ሁሉም ህዝብ የሱ ነው። አሁን አማራ ላይ እርምጃ ወስዷል የተባለው ትክክል አይደለም። አማራ ላይ የወሰድነው እርምጃ የለም። ኦሮሞ ህዝብ ላይ የወሰድነው እርምጃ የለም። ሽፍታ ላይ እርምጃ ወስደናል። ኦሮሚያ ካነሳን የታጠቀ የተደራጀ ጫካ የሚኖር የመንግስት መዋቅር አፈራርሶ ከተማ የገባ ኃይል ላይ እርምጃ ወስደናል። ይሄ የህግ የበላይነት ነው። አማራ ላይ ደግሞ ታጥቆ የሚንቀሳቀስ ኃይል የለም። ግን እዛም እዚህም ትጥቅ ያላቸው የተደራጁ ከቅማንት ጉዳይ ጋር በተያያዘ ከቅማንትም ከአማራም የተደራጁ እርስ በራሳቸው የሚጋጩ አሉ። እነሱን የመገላገል ስራ ነው እየሰራ ነው ያለ ነው እንጂ አማራ ክልል ላይ የምንወስደው እርምጃ የለም። ቅማንት ላይ የምንወስደው እርምጃ የለም። አማራ ላይ የምንወስደው እርምጃ የለም። የወሰድነውም የለም። ትክክል አይደለም። ራሱ ኢንፎርሜሽኑ ትግራይ ክልል ላይ ለምን እርምጃ አትወስዱም? ሌላውም ላይ አልወሰንም። ትግራይ ላይ ለምን እንወስዳለን? ትግራይ ላይ ደግሞ እነዚህ የሰራዊት ተሽከርካሪዎችን ያገቱ ሰዎች ታጥቀው ተዋግተው አይደለም፣ ወጣቶች ናቸው የወጡት። ወጣቶቹን ጨርስ ወጣቶች ናቸው። ባዶ እጃቸውን ነው በቪዲዮ ማየተሻል። እነሱ ላይ ተኩሶ ነው እየተባለ ያለው። እነሱ ላይ ተኩሶ እነሱን ገሎ ረግጦ ከማለፍ እነሱን አሳምኖ ማለፍ ይመረጣል። ለሀገሪቷ ሰላምም እሱ ይመረጣል። አማራ ላይም እኮ ወጣቱ ወጥቶ በዛ አይነት አፕሮች ሰራዊቱን ያስቆመ የለም እንጂ ቢኖር አንመታም። ለምን እንመታለን? ስለዚህ አማራ ላይ መከላከያ መሄድ የለበትም ብሎ የወጣ ወጣት ባዶ እጁን ያለ የተገደለ የለም። ሁለተኛ ኦሮሚያ ላይ የተገደለ ህዝብ የለም። የተገደለ ሽፍታ ግን አለ። አማራ ክልልም ሽፍታ ካለ የታጠቀ ታጥቆ ሰራዊቱን በተኩስ የሚያስቆም ካለ እርምጃ ይወሰዳል። ትግራይም እንደዛ ካለ እርምጃ ይወሰዳል። የትግራይ ሁኔታ ሌላ ነው። የኦሮሚያ ሁኔታ ሌላ ነው። የአማራ ደግሞ እርስ በርስ ግጭት ነው እና እዛ ያለው ሰራዊት የእርስ በርስ ግጭት ለማስቆም የተሰማራ ነው እንጂ አማራ የህዝብ አመፅ ተነስቶ ወይም መንገድ የሚዘጋ ወጣት ተነስቶ የተላከ ሰራዊት።
በሀገሪቱ አብዛኛውን ቦታ ቀደም ሲል የተነሱት ጉዳዮችን ጨምሮ ከወሰን ጋር የተያያዙና ሌሎች ግጭቶች ተበራክተዋል። እነዚህ ጉዳዮች አዲሱን የጠቅላይ ሚኒስትር አብይ አህመድን አስተዳደር አገሪቱን መምራት እያቃታቸው ለመሄዱ ምልክት ነው ሲሉ አንዳንዶች በማህበራዊ ሚዲያ ላይ አስተያየት ይሰጣሉ። በዚህ አስተያየት ላይ ምክትል ኤታማዦር ሹሙ ምላሽ እንዲሰጡ ተጠይቀዋል።
እነዚህ እዛም እዚህም የሚነሱ የወሰን ግጭቶች ይሁን የማንነት ጥያቄዎች ይሁን የተለያየ ጥያቄ ያላቸው አካሎች የሚነሳለው ጥያቄ ዶክተር አብይ ወደ ስልጣን ከመጣ በኋላ የነበሩ አይደሉ። ለምሳሌ የኦሮሚያና የሶማሌ ግጭት ዶክተር አብይ ከመጣ በኋላ አይደለም። የወልቃይትና የራያ ዶክተር አብይ ከመጣ በኋላ አይደለም። የቤንሻንጉልና ኦሮሚያ ዶክተር አብይ ከመጣ በኋላ አይደለም። አብዛኛዎቹ ችግሮች የቆዩ ኃይል የታፈኑ መልስ ያላገኙ ናቸው። ለውጥ ሲመጣ ዴሞክራሲ መጣ ሲባል ሁሉም ዜጋ እኩል ነው፣ ሁሉም ዜጋ በሀገሪቱ ፖለቲካ በሀገሪቱ ኢኮኖሚ የመሳተፍ መብት አለው ተብሎ ሲፈቀድ እነዛ በታፍኖ የነበሩ ጥያቄዎች ናቸው የፈነዱት እንጂ አዲስ አብይ በመምጣቱ የመጣ አብይ ባስቀመጠው አቅጣጫ የመጣ ግጭት የለም። ይሄ ግልጽ መሆን አለበት። አሁን ለምን ተባባሱ የሚለው ነገር ትክክል ነው። የተባባሱት የታፈነው ጥያቄ ዲሞክራሲ መጣ ሲባል እንፈታዋለን ሲባል አሁንኑ ካልተፈታ በሚል ትግስት በማጣት የተባባሱ ናቸው። እሱ ብቻም ሳይሆን እነዚህ ግጭቶች እንዲባባሱ የሚፈልግ ኃይልም አለ። እኛ ነበርን ትክክል፣ አሁን የመጣው መንግስት ትክክል አይደለም፣ እኛ ጸጥ ለጥ አድርገነው ነበር፣ አሁን ለቀቀው የሚሉ ኃይሎችም አሉ። ስለዚህ የነዚህ ኃይሎች መፈክር ነው እየተስተጋባለው ትክክል አይደለም። መጀመሪያ መፍታት ነበረባቸው። ቀደም ሲል ስልጣን ላይ የነበሩ ሰዎች መፍታት የነበረባቸው ናቸው። የሶማሌ እና የኦሮሚያ ክልል ድሮ ነው መፍታት የነበረበት። የሞያሌ ግጭት ድሮ ነው መፍታት የነበረበት። የዛሬ 5-6 ዓመት የነበረ ችግር ነው። የቅማንትና የወልቃይት ጥያቄ የነበረው ዛሬ አይደለም፣ በጣም ብዙ ዓመት አድርጓል። ይሄ አሁን ለምን ተባባሰ ከሆነ ዴሞክራሲያዊ መንግስት መጥቷል፣ አሁን ጥያቄያችን መፈታት አለበት፣ እንዲፈታ ደግሞ መጮህ አለብን፣ መቆጣት አለብን የሚሉ የእግሮቹ አፈታት መንገድ ያልተረዱ ኃይሎች አሉ። ለእነዚህ ኃይሎች ደግሞ የሚያባብስ ኃይል አለ እና በዚህ ምክንያት የመጣ ነው። ሌላው ዶክተር አብይ ጸጥ ለጥ አድርጎ በጠመንጃ ጥያቄ እንዳታነሱ እንዲል ነው እንደሚፈለገው። እንደዛማ ከሆነ ወደ ነበረበት ተመለሰ ማለት ነው። አሁን ትዕግስት ማጣት የዶክተሩን ትዕግስት ደግሞ ሌሎች እንደ ድክመት እየወሰዱት ለራሳቸው የፖለቲካ ፍጆታ እየተጠቀሙበት ነው። በዚህ መታየት አለበት። የመከላከያ ሰራዊት ጥንካሬው በልጧል፣ በፊት ከነበረውም በልጧል። የሰራዊት ጥንካሬ በምንድን ነው የሚመዘነው? የሰራዊት ጥንካሬ በህዝብ ድጋፍ ነው የሚመዘነው። ድሮ ሰራዊቱ ይወቀስ ነበር በሚወስዳቸው እርምጃዎች፣ ምክንያቱም ሁሉንም ጥያቄዎች እና አመጾች በኃይል ለማፈን የነበረው አመራር ያሰማራ ስለነበረ ህዝቡ ሰራዊቱን አይወድም። ህዝብ የማይወደው ሰራዊት ጠንካራ አይደለም። ህዝብ የሚወደው ሰራዊት ነው አሁን የተፈጠረው። ህዝቡ ይምጣልኝ፣ ችግሬን መከላከያ ነው የሚፈታው የሚል ሰራዊት ነው የተፈጠረው። የተፈጠረው ማለት ሪፎርም ሰርተናል፣ በዚህ ሪፎርም ብዙ የነበሩ ጉድለቶችን በሚያርም አይነት አኳን ሰራዊቱ እንደገና እንዲደራጅ እንደገና ሪኦሬንት እንዲሆን ተደርጓል። በዚህ ምክንያትም ሰራዊቱ ከመቼውም የበለጠ ተጠናክሯል። ለምን ሰራዊቱ አያፍናቸውም? እነዚህ ከሆነ ትክክል አይደለም፣ ለውጡ እንደዛ አይደለም የሚለው በውይይት ይፈታ፣ ችግሮች የወሰን ግጭቶች በውይይት ይፈቱ፣ የማንነት ጥያቄዎች በውይይት በህገ መንግስቱ ይፈቱ፣ እነዚህ ችግሮች ለመፍታት የሚያስችሉ ተቋማት ይገንቡ። ከዛ በኋላ ሁሉም በየፊናው በየተራው በየጊዜው ይስተናገዳል። እስከዛ መገዳደል አያስፈልግም፣ አመፅ አያስፈልግም የሚል ነገር ነው ያለው። አሁን እንደዛ አይነት ነገር ጥሰው የሚፈጠሩ ግጭቶችን ደግሞ በመግደል ማቆም ትክክል አይደለም የሚል አቋም ያለው መንግስት ነው የአብይ መንግስት።
በጣም አመሰግናለሁ ለሰጡኝ ሰፋ ያለ ማብራሪያ። እግዜር ይስጥልኝ።
አመሰግናለሁ።
And it don't take you. How my people that go down so cool. Boss man go down so cool. When the bed do they enter body. Enter body. All the girl them go shake their body. They go shake their body. Oluwa bona mo bona belly.
አድማጮች እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩኝ። ዝግጅታችንን በቴክኒክ ሲያቀናብርልን የቆየው ሞክቤል ያበሩ ነበር። ጉዟችሁ የሰመረ ይሁን እያልን እንሰናበታለን። መልካም ምሽት። ደህና ደሩ።
Say I take grace and no nama. But I go spray you the money on your mat. You supposed to know, say me no be newcomer. So my baby make you no go dollar. No go dollar. When the bed.
Son radores acá en América Latina.